ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 10 2017 ዓ.ም ዝግጅታችን ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለከተራ በዓል አደረሳችሁ ማለት እንወዳለን። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው ኤደን ገረሙ አብሬያችሁ ዘልቃለሁ። ዋና አዘጋጅ ጽዮን ግርማናት እንዲሁም ስርጭቱን በማቀናበር ብርሃን ኃይሉ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝኩ ከዓለም ዙሪያ ወደ ተሰባሰቡ ዜናዎች ነው የምናልፈው።
እናስተለኝ እንደምናምሻችሁ አድማጮች የምሽቱን ያለም ዜናዎች የማሰማችሁ ቆንጂ ታየነኝ። የእስራኤል የሚኒስትሮች ካቢኔ በጋዛ ተኩሱ እንዲቆምና ታጋቾቹ እንዲለቀቁ የተደረሰውን የተኩስ አቁም ስምምነት አጽድቋል። ስምምነቱን 24 ሚኒስትሮች ሲደግፉት 8 ሚኒስትሮች ውድቅ አድርገውታል። የተኩስ አቁሙ በዩናይትድ ስቴትስ ከሚከናወነው የተመረጡ ፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ዋዜማ ማለት ነገ እሁድ ጀምሮ ስራ ላይ እንዲውል ታቅዷል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ የደረሱት በዩናይትድ ስቴትስ በካታርና በግብጽ ሽምግልና ከአንድ አመት በላይ የወሰደ ድርድር ከተካሄደ በኋላ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በግንቦት ወር ያጸደቁትን የተኩስ አቁም ስምምነት ሁለቱ ወገኖች በዚህ ሳምንት ረቡዕ ፈርመውታል። በማስከተልም ነው የእስራኤል ካቢኔ ይሁንታ የሰጠው። ሰኞ ቃለ መሐላቸውን ፈጽመው አስተዳደሩን የሚረከቡት ዶናልድ ትራምፕ የስምምነቱን ተግባራዊነት መከታተሉ የእሳቸው አስተዳደር ኃላፊነት ይሆናል። ከነገ በስቲያ ሰኞ በዋሽንግተን እጅግ የከበደ ቅዝቃዜ ይኖራል በመባሉ ተመራጩ ፕሬዝዳንት ዶናልድ ትራምፕ የቃለ መሐላ ስነ ስርዓታቸውን በዩናይትድ ስቴትስ ምክር ቤት ካፒቶል አዳራሽ ውስጥ እንዲከናወን ትዕዛዝ ሰጥተዋል። ሰኞ የምክር ቤቱ አካባቢ የቅዝቃዜ ደረጃ ከዜሮ በታች 11 ዲግሪ ሴልሲየስ እንደሚሆንና ነፋሱ ብርዱን የበለጠ አስከፊ እንደሚያደርገው ይጠበቃል። የአየር ሁኔታ ባለሙያዎች እንዳሉት የትራምፕ በዓለ ሲመት የአየር ሁኔታ ቅዝቃዜ በ40 ዓመታት ያልታየ እንደሚሆን ተንብየዋል። ትራምፕ በትሩዝ ሶሻል ማህበራዊ መገናኛ ገጻቸው ባወጡት ጽሑፍ የህዝባችንን ደህንነት የመጠበቅ ኃላፊነት አለብኝ፣ ማንም ሰው እንዲጎዳ አልፈልግም ብለዋል። የባለ ሲመት ንግግራቸው የጸሎት ስነ ስርዓቱና ሌሎችም የሚደረጉ ንግግሮች በመክር ቤቱ ካፒቶል ራታንዳ በተባለው አዳራሽ ውስጥ ታላላቅ እንግዶችና ተሳታፊዎች በተገኙበት እንዲከናወን ማዘዛቸውን ነው ትራምፕ ያስታወቁት። ይህ በዚህ እንዳለ ቻይና ምክትል ፕሬዝዳንቷን ሃን ዣንግን በባለ ሲመቱ ላይ እንዲገኙ የምትልክ መሆኑን ትናንት አርብ አስታውቃለች። በዩናይትድ ስቴትስ ፕሬዝዳንት በዓለ ሲመት ላይ ከፍተኛ የቻይና መሪ ሲገኝ ይህ የመጀመሪያ ጊዜ እንደሚሆን ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ኃይሎች ዛሬ ማለዳ ዩክሬን ዋና ከተማ ኪቭ ላይ በሰው አልባ አውሮፕላንና በሚሳኤል ጥቃት ማድረሳቸውን የዩክሬን ባለስልጣናት አስታውቀዋል። ቢያንስ 3 ሰዎች እንደተገደሉና ሌሎች 3 ሰዎች እንደቆሰሉ የከተማዋ ወታደራዊ አስተዳደር ኃላፊ አስታውቀዋል። የገበያ አዳራሽ፣ የከተማ ባቡር ጣቢያ እንዲሁም የውሃ ማሰራጫና ሌሎች የንግድ ተቋማት መጎዳታቸውን ባለስልጣናቱ አስታውቀዋል። የኪየቭ ከንቲባ ቪታሊ ክሊችኮ የአየር ጥቃት መከላከያው መንቀሳቀሱን ገልጸው 2 ሚሳኤሎች ተመተው ሲወድቁ አንደኛው የወደቀው ከዝቅተኛ ከፍታ ተመቶ በመሆኑ ከባድ ጉዳት ሊያደርስ ይችላል ብለዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ጥቃቱን ያደረስነው ዩክሬን ዩናይትድ ስቴትስ በሰጠቻት ሚሳኤሎች ግዛቶቻችንን ለማጥቃት በመጠቀሟ ለመበቀል ነው ሲል አስታውቋል። የደቡብ ኮሪያ ፕሬዝዳንት ዩን ሶንግ ዮል ዛሬ ቅዳሜ ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። ፕሬዝዳንቱ የወታደራዊ አስተዳደር አዋጅ ለመደንገግ ባደረጉት ሙከራ ጉዳይ ምርመራቸው የቀጠለ ሲሆን ችሎቱ በቁጥጥር ስር መቆየት ይኖርባቸው እንደሆነ ውሳኔ ይሰጣል። ሲቪላዊውን አስተዳደር በወታደራዊ አዋጅ ለመሻር ባደረጉት ሙከራ ሀገሪቱን ለትርምስ የዳረጓት ፕሬዚደንቱ በፖሊስ ታጅበው ሲደርሱ ፍርድ ቤቱ ደጃፍ የጠበቋቸው ደጋፊዎቻቸው ከፖሊሶች ጋር ተጋጭተዋል። መርማሪዎች ፕሬዚደንቱ በእስር የሚቆዩበት ጊዜ እንዲራዘም ትዕዛዝ ይሰጥላቸው ዘንድ ትናንት አርብ ነው ፍርድ ቤቱን የጠየቁት። ፍርድ ቤቱ በቀረበው ጥያቄ ላይ ዛሬ ወይም ነገ ውሳኔ እንደሚሰጥ ተጠቁሟል። ፕሬዚደንቱ ታስረው እንዲቆዩ ይፈቅዳል ተብሎ የሚጠበቅ ሲሆን የእስር ጊዜውን በ20 ቀን ያህል ሊያራዝመው እንደሚችል ነው የተመለከተው። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ያበቃል። ከሌሎች ዝግጅቶቻችን ጋር አብራችሁን ቆዩ።
ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ቅዳሜ ምሽታችሁን ከኛ ለማሳለፍ ስለወደዳችሁ እናመሰግናለን። በድጋሚ እንኳን ለከተራ በዓል አደረሳችሁ ልንል እንወዳለን። አስከትለንም እናልፈው ወደ ዝግጅቶቻችን ነው። ደቡባዊ ካሊፎርኒያ ሎስ አንጀለስ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ሰደድ እሳቱ ከጀመረበት ጊዜ አንስቶ መረባረባቸውን ቀጥለዋል። በቃጠሎ እስካሁን ቢያንስ 25 ሰዎች የሞቱ ሲሆን 30 ሰዎች አልተገኙም። በሰደድ እሳቱ እስካሁን ድረስ ወደ 150 ቢሊዮን ብር የሚገመት ንብረት እንደወደመም ተገምቷል። ከዚህ አደጋ የንግድ ቤታቸው የተረፈላቸው ኢትዮጵያዊ የምሽቱ እንግዳችን ናቸው። ያነጋገረቻቸው ጽዮን ግርማ ናት።
በካሊፎርኒያ ግዛት የተስፋፋው ሰደድ እሳት 82% የነዋሪዎችን ንብረት ባወደመባት ፓሊሴድስ ውስጥ የሚገኝ ፓሊሴድስ ዋይን እና ስፕሪት የተባለ የዋይን መጠጥና ለምግብነት የሚውሉ ቀለል ያሉ ነገሮች መሸጫ ባለቤቷ ወይዘሮ ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊት የንግድ ባለቤት መሆናቸውን ነግረውናል። ወይዘሮ ተዋበች አሁን ወደ ስፍራው ተመልሰው ገብተው ለማየት ባይችሉም በአካባቢው በሰደድ እሳቱ ከመቃጠል ተርፏል ከተባለው 18% ንብረት ውስጥ የእርሳቸው ንግድ ቤት አንዱ ሊሆን እንደሚችል ተነግሮኛል ይላሉ። ከሰደድ እሳቱ ነበልባል አምልጠው መውጣታቸውን ወይዘሮ ተዋበች ቢገልጹም ለ8 ዓመት የሰራሁበትንና ደንበኞች የሚገኙበት ማህበረሰቦች ንብረት በመውደቡ ግን በቃላት ልገልጸው የማልችለው እጅግ ከባድ ሀዘን ተሰምቶኛል ብለውናል። ወይዘሮ ተዋበችን ለማግኘት ለቀናት ሙከራ ያደረግን ሲሆን በመጨረሻም ተሳክቶልን በስልክ አነጋግረናቸዋል። ለመሆኑ እሳቱ ሲነሳ የት ነበሩ የሚል ነበር የመጀመሪያው ጥያቄ።
የነደው ነበር ርቀትም ስላለ ይሁን በደንብም አቴንሽን ስላልወሰድኩ አላየሁትም ነበር። ግን ደወለልኝና የቴ ልጅ ማቲ ይባላል። ከዛ ሰዓት እያየሁ ነው በርቀት ጭስ ይታየኛል እና እንዴት አየሹ ሲለኝ፣ አይ እኔ በደንብ አልታየኝም፣ እስቲ ቆይ እየቀረብ ስሄድ ይታየኛል ብያል። እውነትም እየቀረብ ስሄድ ጭሱም አይጀምር እና እኔን የመሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንዴ የሚሆን በ3 ዓመት ምናምን ወደ ማሊቡ አካባቢ እንደዚሁ ጭስ ያጋጥማል እና አንዳንዴ እንዲሁም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አልፎ አልፎ ማለት ነው። እኔ እንደዛ ነው የመሰለኝ። ድራይቭ እያደረኩ ሄድኩኝ፣ ግን ስጠጋ በጣም ጭስ አለ። አስቸጋሪ ነበር፣ ንፋስም በጣም አለ። ማየት ስለነበረብኝ የስራ ቦታዬን ሄጄ ከፈትኩኝ።
የስራ ቦታው የሚገኝበት አካባቢ ምን ይባላል? ህንፃ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው? ምንድን ነው የሚባለው?
ፓሊሴድስ ሃይላንድ ቪሌጅ ይባላል እና ለዛ ሰፈር የሚያገለግል ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው። የተለያየ ሱቆች ነው ያሉ ከዛ አካባቢ። እኔ ብቻ አይደለም፣ በጣም ብዙ የተለያዩ ሱቆች አሉ። ምግብ ቤቶች አሉ፣ የልብስ ማጠቢያ አለ፣ ቡና መሸጫ አለ። ብዙ ናቸው በቁጥር ያው 12 ወይም እንደዛ ያልፋሉ ማለት ነው።
ሲደርሱ የነዱ መኪናውን መግባት ቻሉ?
አዎ፣ እየነደው እያለ ትንሽ እንዲያውም ቪዲዮ ራሱ ትንሽ ቀርጫለሁ። ሩቅ መስሎኝ እየቀረጽኩ እየሄድኩ ነበር። ስደርስ ያው መኪና ውስጥ ፓርክ ማድረግ አልቻልንም፣ ከውጭ ራቅ ብለን ያቆም ነው። ግን ያው ከፈትን፣ ሌሎችም ከፍተዋል። ግን መቆየት እንደማንችል እኛም እየገባን ነበር። ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ አይደለሁም ከዛ ያሉት የእሳት አደጋ ሰራተኞች አልገመቱም። በዚህ ሁኔታ እሳቱ ይቀጣጠላል የሚል ምንም ግምት አልነበራቸውም። ምክንያቱም የኛ የመኪና ማቆሚያ ቦታ በጣም ሰፊ ነው። ስለዚህ ከኛ ነበር መጠው የቆሙት። ዳሩን ይዘው በጣም ብዙ የእሳት አደጋ ሰራተኞች ተደርድሮ ነበር እና እንደ አጋጣሚም ሆኖ የእሳት አደጋ ሰራተኞች ከኛ አንድ ብሎ ብሎክ ርቀው ኦፊስ አላቸው። በርቀት ስለሆነ ይቆጣጠሩት አንግለን ስላልን እኛም እነሱ ስላልገመት እንደውም መጀመሪያ እነሱ ዝም ነበር ያሉን ገብተን ሱቅ ስንከፍት። ግን ከዛ በኋላ ትንሽ መጡና እኔንም ያውቁኛል። በተለይ አንድ የሚያውቀኝ ፋየር ፋይተር መጣና እዛ አካባቢ ምጠሩኝ ታቢ ብለው ነው እና ታቢ እሳቱ ሚጨምር መሰለኝ አይ ማለት ነው ስለኝ አውሽ እንደዛማ ከሆነ በቃ ዘጋለው ብየው እሱም ሄደ። እዛው አካባቢ ቆመው ነበር ሌሎችም በጣም ብዙ ነበሩ። በጣም ማለት አይ ቲንክ ትንሽ በቪዲዮ ያቀረጽኩትን ላንችም አያይዤ እልክልሻለሁ። ከዛ እንደዛ ብለው ትንሽ በቃ እኔም ሱቁን አንዳንድ ነገር ማየት ስለነበረብኝ የቀጣውንም ምኑንም ይኸው ነገ ስለምዘጋ ብዬ ቸክ እያረኩ ምናምን ያለ በቃ ለመዝጋትም ሰዓት አሰጡን። በቃ አሁን ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጣው ማለት ነው። በጣም ስለሚያስፈራ
ይሄ ሲሆን ስንት ሰዓት ነበር?
በዚህ ሀገር አቆጣጠር 12 ሰዓት አካባቢ ነበር
ቀኑ 6 ሰዓት ማለት ኢትዮጵያ።
አስቸኳይ ዘግቼው ሱቁ እንዴት ግን ምንም ዶክመንት አላስኩም ነበር ምንም ነገር ለክደርሶብን ነበር ሰዓቱ ማለት ነው። ከዛ ባለቤቴ እኔ ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራስ ማውራት አልችልም ኦልሞስት ከሳፍ ነው ወጥቼ መጣሁትና እኔን አውሩ ስትኝ ራስ ያስደነግጣል ያለፈበት ባለቤቴ እሱ ደውሮ ደስ ይለኛል ትንሽ ደቂቃ እንዴት እንደነበር።
ወይዘሮ ተዋብች ቃለ ምልልሱን አቋርጠው በወቅቱ ያስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን።
ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘሁት። ከዛ በኋላ ያው ዶክመንቶች ይኖራሉ ሱቅ አንዳንድ የምንፈልጋቸው ዶክመንቶች ነበሩ። ፋይተሮች ሙሉ ቦታውን ዘውተዋል። በዛ መኪናዎች አሉ ሰዎቹ በጣም ይተረማመሳሉ አረጋውያን በዛ ትርምስምስ ውስጥ ነበረ። ከዛን ሄድን ሱቅ ገባን። ሱቅ ከገባን በኋላ ዶክመንታችንን ይያዝ እሳቱ ከነዚህ ፓልም ትሪዎችን በሙሉ ያቃጠለ ሙቀቱኛ ነው ለበር ድረስ እየደረሰ ሲሄድ ከዛ ባክሽ በፍጥነት አስወጡን።
እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል?
ህፃናቶች ነበሩ ትምህርት ቤት አለ ሃይ ስኩል አለ እነሱን ለመውሰድ ወላጆች ሃይ ትራፊክ ነበር ጀነራሊ የትምህርት ቤት ሰዓት ነበር በወቅቱ ወላጆች አሉ የመኖሪያ ሰፈር ነው የደመቀ ነው ትንሽ በእድሜ የገፉ ሰዎችም አሉ እና በጣም ብዛት ነበረ። መኪኖቹ ራሱ ቁሞ ፓርክ ዘው ስለነበረ ለሳፋ ደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳን ሳይጠበቁ ነበር በሎደር በመኪኖቹ የክራሽ የተደረጉ ከመንገድ እየወጡ የነበሩ።
እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ?
እኛ ልክ ያ ፋየር እየተጠጋ ሲመጣ እኔ ሌት ነው የደረስኩት እንደነገርኩሽ ባለቤቴ ወደ ቢቹ ላይ ነው ያለነው እዛው አውትንሽ ከነበረበት ቦታ ላይ አነሳችሁና ቢቹ ላይ ፓርክ አረገችሁ
ወደ ውሃው ያለበት አካባቢ ማለት ነው
ወደ ውሃው ላይ አረገችሁና ከዛ ተመልሰን ገባ ነው።
በምን ያህል ቅርበት ላይ ነበራችሁ?
እኔ ምን ቅርበት ሳይሆን እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል ያው እዛው ነው ምንም
የእሳቱ ማለት ይችላል የእሳቱ ሙቀት ይሰማችሁ ነበር?
እሳቱ ሙቀት ለምሳሌ ነው እነዚህ ዘንባባ ትሪዎች ከበራችን ላይ ነው ያለው እሱ ፎቶውን ምናልባት በቪዲዮ ልንገልጽልኝ እነሱ እየተያዙ ነበር የእሳቱ ርግጋሾች ደግሞ በራችን ላይ ነው የሚንትል ይላል።
ስለዚህ ቅርብ ነበራችሁ?
ስም ማለት ማይቻልም እዛው ውስጥ
ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩን።
ዶክመንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በግር ጠይቀን ግባብልን እሺ ብለው ፈቃደኛ ሆኑ። ሄድን መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች ያየናቸው ይቃጠሉ ነበርና ጭግጭግ አስፈሪ ነበር። እኛ አይደለንም ሰዓት አደጋ ሰራተኞች ምን ማድረግ እንዳለባችሁ በዛን ሰዓት በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ አስፈሪ ነበር ማለት ነው።
እሳቱን ታዩት ነበር?
መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል የሆነ ንፋሱ፣ ከዛ መጨረሻ ላይ እሳቱ እየተጠቀለለ ጋር ሲመጣ በንፋስ ማመን አልቻልኩም። ምን የራሱ ማለት ነው ባይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ላይ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በጣም ሳታጨነው ግን ሳስበው ከኛ ደሞ የባሰ ከዛ ውስጥ ያሉ ሰዎች አሉ በሰከን ደቂቃ ፍጥነት የደረሰው እና ከዛ አካባቢ ያሉ ሰዎች ደሞ ቤት እንደሚወጡ ሳስብ በጣም በጣም ጭንቀት ነበር። እኔ እንጃ ለነሱ ራሱ ህልም ነው የሚመስላቸው ለምን እነሱ አሩሉ ያደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው ከነሱ አጠገብ ነው የመጣው ማለት
ምን አይነት እርምጃ ወሰድሽ ምን አደረግሽ
መጀመር ልክ ዘግተን ስንወጣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠበቀን ከዛፍ ወደዛ እሳቱ ይቀጣጠል ነበር በጣም አስፈሪ ነበር መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን በጣም ጨለማ ነው እንደገና ጭስ ነው ንፋስ ነው በዛን ሰዓት ሰዎች ሯሯጣሉ የጠፋቸውን ሰው ለማግኘት ለማለፍ አይችሉም ተከልክሏል መኪናው ከዛ ድረስ መጥቶ መንገድ ላይ ፓርክ በሚባል ደረጃ መጥቶ ቆሟል በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን መቃ ቤተሰብንም ማገዝ እየተሯሯጡ ነበር በዛ ሰዓት እኛም መውጣት ስለነበረብን ወደዛ የነያለ ግን ባለቤቴ እንደውም ሰውንም ሊረዳ ሞክሯል
ወይዘሮ ተዋበች እዛ አካባቢ የነበሩት ሰዎችስ እንዴት ነበር ጭንቀታቸው ወይም እንዴት ነበር ሁኔታቸው ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይና ወሰአቱ የነበረውን የሰውን ሁኔታ አስቲንገሩ የተመለከቱትን ያዩትን
ከኛ አንድ ብሎክም አይደለም ላይክ ባይን ምናየው በሱቄ ጋር ቁጭ ብዬ ማየው ትምህርት ቤት አለ በጣም ቅርብ ቅርብ የሆነ ማለት ነው በእግራችን ብንሄድ 3 ደቂቃ ማየው ባጥር ነው ምን ላይዩ ማለት ይችላል እና ትምርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም ባስቸጋሪ ሁኔታ እንደዛ በደቂቃ ነው ንፋሱ ሳቱን ያቀጣጠለው ግዜ ማልሰጠም በዛ ምክንያት ልጆቻቸውን ለማውጣት ሲሯሯጡ እኛ ራሱ ምን እንርዳ ያን ባለቤቴም እኔም እየጠየቅነን ነበርና እነሱ ደግሞ የሚሉት በቃ ሄደን ማውጣት አልቻልንም ይላሉ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጣዋል ማለት ነው። ሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ እሱ ግን አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው ቅርብ ቤተሰቦቻቸው እነሱ ለማውጣት አልቻሉ ነው መኪና ፓርክ መደረግ የነበረበት ከታች 15 ደቂቃ 20 ደቂቃ ወይም 30 ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሄደው የሚያመጣቸውና ወክ ያረጉ ለማምጣት ገና እየሄዱ ነበር ከዛ በኋላ ይዟቸው ሲመጡ ደደረሰ ምን እንደሆነ ይው ባይና ላይ ግን ሲረበሹ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንደውም እኔ ያለውን ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሄደን ለማውጣት በቃ ውስጣችን በጣም ፈልጎ ነበርና አሁንም ሰዓት አደገው ከደረሰ በኋላ እኔ በጣም እንቅልፍ የነሳኝ ማለት ሂጄ መርዳት ብቻ ኑሮ ሂጄ ባወጣቸው ኑሮ ከሞቱት ውስጥ ስነሱ ይሁን የሚለው በቃ ለት አንዴ ብልን ሁሉ ላለው ከተኛውበትና እጅ ከባድ ነው በሰዓት ነው የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው
እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛ ውስጥ የተረፈው 17 በመቶ ብቻ እንደሆነ ሌላው ግን ወደ አመድነት እንደተቀየረ ነው መረጃዎች የሚወጡትና የናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት ያያችሁት ነገር አለ ከዛ በኋላ ተመልሳችሁ ለመሄድ ይችላችኋል
ተመልሰን ለመሄድ እድሉን አላገኘንም ምክንያቱም እንኳን የኛ ሱቅ ቀርቶ ሰው እንኳን ህይወት ያለፈበት ሁኔታ ስለሆነ ይሄኛው ስለ ሱቁ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም በአሁኑ ሰዓት ከኔም ጀምሮ ማለት ነው ቅድሚያ የሚሰጠው የሰው ልጅ ህይወት የጠፋው ነው ትልቁ ክብርና አሁን መጀመሪያ ማን ጉዳት እንደደረሰበት ምን ምን እንደሆነ እሱ ነው መጀመሪያ የሚጣራው ማለት ነው እና እኔም ያው በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለን እኛ እንደዚህ ጉዳት የደረሰብን ያው በወሬ ደረጃ በቃ ተርፏል ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ህይወታቸውን ያጡ ሰዎች አሉ። ህይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪትመንት ይደረጋሉ። መተንፈስ ያቃታቸው በሰዓቱ ምክንያት ብዙ የተጎዱ ሰዎች ስላሉ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ። ለጊዜው ተርፋ የሚባል ነገር ሰምተና ከሆነ ያው እግዚአብሔርን ስራ ያየንበት ነው። ግን ያው የኛ ቢተርፍም ግን በቃ ማለት ካስተመሮች እንደ ቤተሰብ ነበር ምናያቸው እና እነዛን በጣም እንደ ቤተሰብ ማያቸው ለ8 አመት በየቀኑ ማለት በሚቻል ደረጃ ነው ማገኛቸውና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው ነው ማለት ነው። ቤታቸውን አጠው ከዛ ላይ የሚወዱት ቤተሰብ እንዴት ነው የምናገኘው ብለው ሲጨነቁ እኔ እንኳን 8 አመት ስለቆየሁ ይሄን አይነት ስሜት ፈጥሮብኛል። እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት ከዛ አካባቢ ነው የሄዱት። ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ በለጠ ከባድ የለም። እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው። እኔ መጽናናቱን እግዚአብሔር ይስጣቸው ነው ምለው ምን ቃላት የለኝም ምን ማድረግ ይቻላል።
ይሄንን መሸጫ አጣዋለሁ እየተቃጠለ ነው በቃ ጠለ ነው እየሄድን ነው የሚል ስሜት መቼ ይኖራልና ምን ተሰማውት ያን ሰዓት?
መቼስ በሰው ሀገር ስትመጪ በጣም እዚህ ለመድረስ ለፍተሽ ሰርተሽ ነው ትንሽ ተበድላል ያው ያለው በዛን ሰዓት ድንጋጤ። ግን በዛን ሰዓት የሚገርመው ሁኔታ ስለሱቁም ባስብ መጀመሪያ ግን የሰዓቱ ፍጥነት በጣም ያስገረመኝ ስለነበር የሰውን መሯሯጥ የሰዓት አደጋ ሰራተኞች እንዴት ነው የሰውን ህይወት ምናተርፈው ብለው እሳት ማጥፋት ሳይሆን የጀመሩት ሰውን ለማትረፍ እንዴት ማድረግ እንዳለባቸው ነበርና በዛን ሰዓት ትንሽ እንደዚህ ነው ለማለት ከባድ ነበር። ግን እየቆየው በጣም የወሰደብን ሰዓት ከዛ ለመውጣት ማለት ነው ከባድ ስለነበረ በጣም መንገዱ ጭንቅንቅ ነበር። የሆነ ሰዓት ላይ ግን ይኸው በቃ ላጠፋው ነው ብዬ ይኸው በጣም ነበር የደነገጥኩ።
ምን ያህል ሰዓት ወሰደባችሁ ከዛ ለመውጣት?
ከ2 ሰዓት በላይ ወስዶብናል። በጣም 15 ደቂቃ ላይ 20 ደቂቃ የሚወስደው መንገድ ለእኛ 2 ሰዓት ነው ወስዶብናል።
ከዚህ ከ17% ውስጥ ከተረፉት ንብረቶች አንዱ የእናንተ ከሆነ እንዳሉት ያው ተአምር ነው የሚሆነው። እሳት አላገኘውም ነበር ማለት ነው?
እኛ ዝምባባ አይነት ዛፎች ሲቃጠሉ ባይናችን ከበራችን አካባቢ ያሉት ሲቃጠሉ ከኛ ሱ ፓርኪንግ ቦታ አለ ከሱ አካባቢ ላይ 2 ደቂቃ ተራምደሽ ሲቃጠሉ ባይናችን ጭሱ እየተቃጠለ ንፋሱ እንደዛ ሲያረግ አይተናል። እኛም ባይናችን ማለት ነው ላይክ ማለት እንደሚቃጠል ያውቅ ነው የወጣ ተቃጥሎ ቲን ሰዓት አደጋዎች በጣም ተረባርበው እጅግ በሚገርም ሁኔታ በቃ እንዳተረፉትና እንደገና ደግሞ እግዚአብሔር ተጨምሮበት ነው ሌላም ቦታ እንደዛ ተረባርበዋል። ሊተርፍ አልቻለም ግን እንደዛ ሆኖ ሊተርፍ ችሏል። ግን ሙሉ መረጃ ግን እስከለን ድረስ ተረፈ ብለን ግን መናገር አንችልም ገና ብለው ነው የነገሩን። ማለት
ለአንድ ሳምንት በዘለቀው ሰዓት እስካሁን የ25 ሰዎች ህይወት ያለፈ ሲሆን 30 ሰዎች የት እንደደረሱ አልታወቀም። ከሟቾቹ መካከል 8ቱ በፓስፊክ ፓሊሴድስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናት አስታውቀዋል። ከ12000 በላይ ቤቶችና ህንጻዎችም ወድመዋል። የገቢ መጠናቸው ከፍ ያሉ ሰዎች መኖሪያ እንደሆነ በሚነገረው ከፊሉ አካባቢ ወይዘሮ ተዋበች የሚሰሩበት ነውና ለመሆኑ አካባቢውና የአካባቢው ማህበረሰብ ምን ይመስል እንደነበር ጠይቄያቸዋለሁ።
ምክንያቱም ሱቅ ብቻ ሁኛ አይደለም የሚሸጠው ባስኬት ኪት ይባላል እቃሽጎ መውሰድ ከቤታቸው ድረስ ስጦታስ ሲፈልጉ እንደገና አበቦችን ደግሞ ለበዓል ሲሆን አባቶች ቀን ለእናቶች ቀን የተለየ ዝግጅት ሲኖር አደርጋለሁ። ለምን በተጨማሪ ሰፈሩ ትንሽ ጸጥ ያለም ሰፈር ስለሆነ ገቢ እንዲያስገኝ ብዬ አንዳንድ ነገሮችን እንደዛ ነገር ስለማደር ቤታቸው ድረስ እየሄድኩኝ ውጭን አይደለም ውስጡን ገብቼ ማየት እድል አግኝቼ አይቼዋለሁ። እና ደግሞ ማደርገው ሰው ቀጥሬ ድራይቨር ሳይሆን እኔ ራሴ ለምን እምነታቸው ከዛ አካባቢ አንቺ ሄደሽ ስታረጊላቸው ደስ ይላቸዋል። ማያውቅ ሰው እየሄደ ቤታቸውን ከሚያይ ለአንቺ እምነት ይሰጡሻል። እና እምነቴው ሰጡኝ እየመጡ ከመግዛት አንጻር ማለት ነው። ሌላ ከስተመሮች ራሱ ቁጭ ብለው ይጠብቁኛል እንደምመለስ ያውቃሉ። በ10 ደቂቃ መለሳለሁ ካ በ10 ደቂቃ ወንበር ከውጭ አለ መቀመጫ እንዳጋጣሚ ሆኖ ከዛ ላይ ቁጭ ብለው ይጠብቁኛል። አንዳንዴ ደግሞ ከዛ አጠገብ ኮፊ ስላለ ከዛ አዝዘው ይጠብቁኝና እንደውም አንዳንዴ ይስቃሉ። አንቺ እኮ በቃ ነጋዴ ስራሳት ሆኚ በቃ የሰፈርን ትንሽ ያለ የሆነ የሚያስቁኝ ነገር አለ እነሱ የሚሉት አባባል እና ይገርምሽ ያ ሁሉ ነው የሚመጣ አዲስ አበባ ራሻኝ። በተለይ ደግሞ በኮቪድ ወረርሽኝ ጊዜ የሰጡኝን ፍቅር የሰጡኝን ደግነት እኔ ለነክሳች ሱቁ መዘጋት ከነበረበት ንዘጋው በዛ ሰዓት ነበር። አሁን ግን በዚህ ፋየር መሆኑ ለኔ ራስ አስደንግጦኛል። እንደዚህ አይነት ፋየር ይኖራልም ብዬ ስላልገመትኩና
ያንን በደንብ የሚያቆጣ አካባቢ አሁን ወደ አመድነት ተቀይሮ ሲያው ተመልሰው ዛባ ሄዱም በቴሌቪዥን ማየቶትን ነግረውኛልና እኛም እየተመለከት ነው ስለሆነ ምን አይነት ስሜት አለው ያንን ማየት?
ለዛም ነበር ቃለ መጠየቅ ማረግ የከበደኝ። ምክንያቱም እውነት ለኔ ፋሚሊዎች ናቸውና አንዳንዴ እኮ ሱቅ መጣው 40 ደቂቃ 20 ደቂቃ አውርቶ መሄዱ ናቸው እንዲሁ ቃ ገዝቶ መሄዱ አይደሉምና በፓንዳሚክ እንደነገርኩሽ 7 ቀን ሙሉ ስሰራ ብቻዬን ነበር። ሰው ማንም ሰራተኛ የለኝምና በጣው በዛን ሰዓት ማስክ አድርገው መጣው አንዳንዴ አውሩኛል የዴሊቨሪ አረጋለሁ እንደገና እንደምናገርሽ ነው። በጣም ኮሚኒቲ ወዛ አካባቢ በጣም ስትሮንግ ነው። ስለዚህ እኔም በጣም ሞልበት ስለሆነ እንደ ቤቴ ነው በቃ ማለት 7 ዴስ ነውና ትንሽ ኢሞሽናል አረጋ እንዴ የመግለጽ አልችልም። በንባ ብገልጸው የተሻለ ይመስለኛልና ካባን
አደጋው ከደረሰ በኋላ የ8 አመት የሰራሽበት የንግድ ቤትሽንም ያሳደግሽ የመጣሽበት አካባቢ ወደ 77 በመቶ የሚሆነው ወድሟልና ከዚህ በኋላ ሱቅሽም ቢተርፍ የንግድ ቤት ነውና መቼም የሚገበያዩ ሰዎች ያስፈልጋሉ። ምን ተስፋ ታደርጋለሽ?
እኔ አሁን የተማርኩት ከዚህ ቃጠሎ በኋላ የሰው ልጅ ምንም ተስፋ መቁረጥ እንደሌለበት። ምክንያቱም እኔ ድሮ ምን ላለው ልጅ ሁኜ ጀምሮ ማለት ነው የሆነ ከባድ ነገር ሲደርስ ወይ ከባድ ነው ብዬ ላቆም ይችላልው ብዬ አምን ነበር። አንዳንዴ ግን በልጅነት ስንታስበን አልጂያል ግን የቆየው ስመጣ ግን ምንም ነገር እንደማስቆመኝ በራሴ ቢዝነስ አይቻለሁ። ይሄ ቢዝነስ በጣም ከባድ ነበር። እስክለም ድረስ እኔ ጥቁር ከመሆኔም አንጻር ከሌላም ሀገር ከመምጣቴ አንጻር ከዛ ሰፈር ለሁለት አመት ለሶስት አመት ካስተመሮችን ለመያዝ በጣም ትንሽ ከበድ ብሎ ነበር የቆየው። ሳይው በየጊዜው ግን ካስተመሮች እየለመዱኝ ቤተሰብ እየሆኑ ሲመጡ በጣም ይገርምሽ በቃ ሰፈሩ ወር እየወደድኩት በጣም እየተደሰትኩኝ ካስተመሮችም እንደ ቤተሰብ መጣው በቃ ወርተውሽ ተጫውተው በቃ ያላቸውን አንዳንዴ ከኔ ስቶር የመጣ ሰው ያውቀዋል 40 ደቂቃ ልቆይ ይችላል ሰው ስማቱ ሲያወሩ እና በቃ ፋሚሊ ሆነናል። ስለዚህ ማለት ነው ከትንሽ ከሆነ ነገር ጀምረሽ የሆነ ቦታ እንደምትደርሻው ጫውጫለሁ። ቢዝነስም የጀመርኩት አሁን አይደለም ገና በልጅነቴ በ22 አመት ነው አካባቢ ነውና ይሄኛው 8 አመት ልበልሽ እንጂ ቆየው ቢዝነስ ከጀመርኩኝ። ስለዚህ ማለት ነው እግዚአብሔር የተመሰገነ ይሁን ጤነኛ ነኝ ጠንካራ ነኝ የሥራ ልምዱም ስላለኝ አሁን እንደገና በዚህ ባየሁት አንዳንድ ነገር ማለት ነው የሰው ልጅ ከዚህ ቃጠሎ ወጦ ተስፋን የሚያወሩበት እንደገና መነሳት እንችላለን ይያሉ ሁሉንም አጣዋል። አንዳንዶች ሚገርምሽ ቢዝነሳቸውንም መኖሪያ ቤታቸውንም አጣው ምን ማረግ አለብን ብለው ቁጭ ብለው ሲያወሩ ሳይ አሃ የኔማ ትንሽ ነው የነሱ ከኔ ይብሳል ማለት ጀምራለሁ ማለት ነው።
ወይዘሮ ተዋበች እርሳቸው የሚያቋቸው አብዛኞቹ ንብረት ወደመባቸው ያከባቢ ነዋሪዎች ሆቴል መግባታቸውን ገልጸው በጣም የሚቀርቧቸው ንብረታቸው ወደ አመድነት የተቀየረ 4 ሰዎች ሄዶ ማጽናናታቸውን ነግረውናል። በመጨረሻም ምኞታቸውን አካፍለውናል።
ለሞቱት ነፍሳቸው ይማርልን ከቤታቸው ደግሞ ተፈናቅለው አሁን በየቦታው ላሉት ደግሞ መጽናናትን ይስጥልን። እንደገና ደግሞ እንደኛም ቢዝነሳቸው ተጎድቶ እንደዛ ላሉ ሰዎችም እንደገና ይው ሰርተን እንደምናገኘው እግዚአብሔር ደግሞ ልባቸውን ጠንከር እንዲያረጋቸው ምኞቴ ነው። በአጠቃላይ የመጣው ነገር እዚህ አካባቢ ለብዙዎችን ለሁላችንም የሚያስተምረን ነውና በሀብት ባንድ ቀን አግኝተሽ ባንድ ቀን እንደምታጪ ያሳየኝ ትምህርት ስለሆነ ሁሌም እግዚአብሔር ማያዝና እኛም ደግሞ በተቻለው መጠን ማለት ነው ከዚህ ተምረን እኛም ምንችለውን ነገር ለሰው በቃ መድረስን ተባብር ደስ ይለኛል። እንደገና ደግሞ ላይክ ጓደኞች ወዳጆች በአጠቃላይ ማውቃችሁ ሰዎች ጠዋትና ማታ እየደወሉ አይዞሽ በርቺ ላሉኝ ለሁሉም ምስጋና አቀርባለሁ።
ወይዘሮ ተዋበች ከአደጋው በኋላ ሰዎች እርስ በርሳቸው የሚያደርጉት መደጋገፍና መረዳዳት እንዲሁም የሚያሳዩት ጥንካሬ ሀዘናቸውን ወደ ተስፋ እንደለወጠላቸውም አጫውተውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይም ከጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ የደህንነትና የስትራቴጂ አቅጣጫ አለመሆኗን የሚገልጹት የአፍሪካ ጉዳይ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችል ማመልክቷል። በአፍሪካ ቀንድ በሳህልና በታላቁ የቻድ ሐይቆች አካባቢ ውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑበት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምታ አስመልክቶ ስመኝሽ የቆየ ተንታኞችን አነጋግራለች። ወደዛ ነው እናልፈው።
ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሊላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሊላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሊላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ።
ከእርሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ ምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የአሉቴዎች እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም ምዕራቡ ዓለምም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን፣ የአልሁቲዎችንም የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን ትራም ውስጥ ያለን እንቅስቃሴ እንዲሁም ኢራንን በቀይ ባህርና በገልፎ ፌደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን።
አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ።
ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ተመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌላ ከተጠናው ማስወገድ መከናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ማለት ከደህንነቱ አንጻር፣ ከስትራቴጂ አንጻር፣ ኢቭን አንቺ ያልሽው ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም።
ሶማሊላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እንብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል።
የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነቶችም ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል። እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የነኚህ ውስብስብ የሆኑ እውነታዎች ንጸባራቅም ጭምትርልቆ መታሰብ አለበት።
በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለአመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቀድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመቻ አይሆንም ይላሉ።
ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብየምላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብአዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብአዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥተው የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያውን ያለችበት ሁኔታ ምቹ ሲላሉ በአጠቃላይ የአፍሪካ ቀንድ ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮንመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል።
ሌላው የአፍሪካ ትልቁ ራስ ምታት 2 ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያጋባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ሄሜቲና በጦር አዛዡ አብደል ፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ።
ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይሄንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው። እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው።
ባለፉት ጥቂት አመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራብ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን 2 የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ።
እንደ ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሽቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ።
ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራትና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ።
መጀመሪያ አሜሪካ ከኔቶ ጋር አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስነው። ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለው እንቅስቃሴ ቁጥራቸው ውጪ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው የኬንያ አሜሪካ የትብብር ማዕቀፍ አንዱ ትኩረት አድርጎ የሚንቀሳቀሰው። ስለዚህ ኦልሬዲ የአሜሪካ አስተዳደሮች ከሳህል ያላቸውን ኢንጌጅመንት እየቀነሱ እየወጡ ነው እና በምን ፍጥነት እና በምን ያክል መጠን የፕሬዚደንት ትራምፕ አስተዳደር ተመልሶ በሳህል ጉዳይ ላይ እጁን ያስገባል የሚለው አሁንም ወደፊት የሚታይ ነው።
ምሁራኖቹ የሚስማሙበት ትልቁ ነጥብ የአሜሪካ መንግስታት በአፍሪካ ላይ የሚከተሉት ፖሊሲ ሌሎች ሀያል ሀገራት በአህጉሩ ላይ የሚኖራቸውን ተጽዕኖ በመገዳደር ላይ የተመሰረተ መሆኑን ነው። በተለይ ደግሞ ትራምፕ ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱትንና በኋላ ደቡብ አፍሪካ የተቀላቀለችውን የብሪክስ ቡድን እንቅስቃሴ ለመክታት ልዩ ፍላጎት እንዳላቸው ዶክተር በለጠ ያሰምሩበታል።
ብሪክስ አገራት የሚባሉት አሁን አፍሪካ ውስጥ ያሉ አባላት እየጨመሩ መጥተዋል። ሶስት ትልልቅ የሚባሉ የአፍሪካ ሀያል ሀገራት የብሪክስ አባላት ወረድ ሆነዋል። መስራቹ አለች ደቡብ አፍሪካ፣ ከዚያ በኋላ ኢትዮጵያ እና ግብጽ ቋሚ የብሪክስ አባል ሀገራት ሆነዋል። እንደዚሁም በቅርቡ ራሻ በተደረገው ስብሰባ ሶስት ተጨማሪ ሀገራት እንደ ተባባሪ የብሪክስ አባል ሀገራት ተደርጎ ተወስደዋል። እነሱም ናይጄሪያ፣ አልጄሪያ እና ኡጋንዳ ናቸው። እንግዲህ እነኚህ ስድስት ሀገራት አፍሪካ ውስጥ አሉ የሚባሉ ትልልቅ ሀገራት ናቸው እና ወደ ብሪክስ እንግዲህ ብሪክስ ሲባል ወደ ቻይና፣ ወደ ራሻ ያዘነበለ የፖሊሲ ማዕቀፍ ይኖራቸዋል ተብሎ የሚቀመስ ነው። ፕሬዚደንት ትራምፕ ከተመረጡ በኋላ የመጀመሪያ ትልቅ ስቴትመንት አፍሪካን በሚመለከት ካደረጉት መሃል አንዱ የብሪክስ እንቅስቃሴን በቀላሉ እንደማይመለከቱ መግለጻቸው ነው። በተለይ ከዚህ ከዲዶላራይዜሽን ጋር ያለው እንትን የአሜሪካን ዶላር ማስቀረት አንዱ አላማ ስለሆነ ያንን የምታደርጉ ከሆነ የሚደርስባችሁ ጫና ቀላል አይሆንም የሚል ማስፈራሪያ ሰጥተዋል።
አሜሪካ በኢኮኖሚ ወታደራዊና ፖለቲካዊ አቅም የጎለበተች ልዕለ ሀያል ሀገር ናት የሚሉት ተንታኞቹ ሁሉም የአፍሪካ ሀገራት ከአሜሪካ ጋር ተሰስር ለመፍጠር የሚያስችላቸውን አቅም መመዘንና ማዘጋጀት እንደሚኖርባቸው ያሰምሩበታል። በተለይ ደግሞ በአፍሪካ ህብረት ስር ወሳኝ የሆኑ ማዕቀፎችን ማራመድ የሚችሉበትን አቅም ሊገነቡ እንደሚገባም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የፊታችን ሰኞ የሚከበረውን የተመረጡን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዓለ ሲመታ አከባበር ልዩ ገጽታዎቹና ክብረ በዓሉን በዋሽንግተን ዲሲ አከባቢ በሚገኙ የንግድ ማህበረሰብ ላይ የሚኖረውን ጠቀሜታ አስመልክቶ የአሜሪካ ድምጽ ሁለት እንግዶችን አነጋግሯል። እንግዶቹ በአዲስ አበባ ዩኒቨርሲቲ የድህረ ምረቃ ትምህርት መርሃ ግብር የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉና በጆርጅ ታውን የቀድሞ ዘይድ ሬስቶራንት ባለቤትና የዋሽንግተን ዲሲ የምግብ ቤቶች ማህበር ቦርድ ሊቀመንበር የነበሩት ወይዘሮ ዘሪቶ ወንድሙ ናቸው። ያነጋገራቸው ደረጀ ደስታ ነው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉ በዲፕሎማሲው መስክ ዩናይትድ ስቴትስና አውሮፓን ጨምሮ ወደ 10 ዓመት አገልግለዋል። ስለ በዓለ ሲመቱ ምንነትና ዕለቱ በአሜሪካ ያለውን ታሪካዊ ስፍራ ያስረዳሉ።
በዓለ ሲመት እንደው በአሜሪካ በጣም ታሪካዊ ሆነ። እንደውም አሜሪካ ታሪክ ሆነ በየአራት ዓመት ተጠበቀ። እንግዲህ አሜሪካ ፕሬዝዳንሻል ወይ ስርዓታቸው ሰማይ መሬት ከፍ ቢል በአራት ዓመት ጥር 20 ጃንዋሪ 20 ወይ እንደገና የተመረጠው ፕሬዚደንት ኢንካምበንቱ ወይም ደግሞ ተሸንፎ ወይም ስልጣኑ ግዝቅቶ ሌላ ተፎካካሪ ተወዳድረው አዲስ የሚመጣው ያሸነፈው አዲስ ሆና የሚመር ነውና በዓለ ሲመቱ በአሜሪካ ትልቅ ታሪክ ነው። ትልቅ ፋንፌር ነው።
በዓለ ሲመቱ የሚታይበት ወቅት ብዙ ጊዜ ጠንከር ያለ ክረምት ላይ መሆኑን የሚገልጹት ፕሮፌሰር ብሩክ አሜሪካውያን ቅዝቃዜም ሆነ አንዳንዴም የሚጥለው በረዶ ሳይበግራቸው በዓለ ሲመቱን ለመታደም ከያሉበት ወደ ዩናይትድ ስቴትስ ዋና ከተማ ወደ ዋሽንግተን እንደሚጎርፉ ይናገራሉ። ትልቁ ቀን ሲሉ በጠሩት ቀን ያከባበሩን ወግ ይነግሩናል።
የመጪው በዓለ ሲመት እንግዲህ አዲስ ፕሬዝዳንት አሜሪካ ታያለች። እንግዲህ ዶናልድ ትራምፕ ለሁለተኛ አሸንፎ የገቡት ተሸንፎ ነበር። አሁን እንደገና ተወዳድሮ አሸንፎ ነው 47ኛ ይሆናሉ። ባለፈውም ጊዜ 45 አሁን እንግዲህ ልክ ጥር 20 ልክ ኑን ላይ ምሳ ሰዓት በኢትዮጵያ አቆጣጠር 6 ሰዓት ላይ መሐላ ፈጽመው ስልጣን ይረባሉ ማለት ነው።
ዋሽንግተን ዲሲ ጆርጅ ታውን በሚባለው አካባቢ ቀደም ባሉ ዓመታት ታዋቂ የነበረው የዜድ ምግብ ቤት ባለቤትና በብዙዎች ዘንድ ዜድ እየተባሉ የሚጠሩት ወይዘሮ ዘውዲት ወንድሙ በሁለቱም የፕሬዝዳንት ክሊንተን በዓለ ሲመት ወቅት በስፍራው በመገኘት የኢትዮጵያውያንን ምግብ ዝግጅቱ ላይ ለታደሙ አሜሪካውያን ማቅረባቸውን ገልጸውልናል። በምግብ ቤታቸው እንደ ጆርጅ ቡሽና ክሊንተንን የመሳሰሉትን ፕሬዝዳንቶች ጨምሮ በርካታ ዲሞክራትና ሪፐብሊካን የምክር ቤት አባላትን በተለያዩ ጊዜያት ማስተናገዳቸውን የተናገሩት ዜድ በክሊንተን ጊዜ የነበረውን ሁኔታ እንደሚከተለው ያስታውሱታል።
ክሊንተን ሁለቱም ጊዜ ኢናጉሬሽን ላይ በክሊንተን ጊዜ እዛ ውጪ ፓርቲስፔት ካረጉት ሬስቶራንቶች መካከል የኛ ሬስቶራንት ስለነበረ እዛ ላይ ነበርኩኛም ሰው ሲደፈት ፌስቲቫል አንዳንዴ እንደውም በጣም ከደስታቸው የተነሳ አንዳንድ ጊዜ ገንዘብ ሰጥተው ቼንጅ እንኳን ኤክስፔክት አረጉ ነበር። በጣም ፌስቲቫል ነበር። እሱን አስታውሳለሁ።
ትራምፕ እንዲመረጡ አስችሏቸዋል ከሚባሉ ጉዳዮች ኢኮኖሚው ቀዳሚውን ስፍራ እንደያዘ ሁሉ ክሊንተን በመጡበትም ወቅት የነበረው ሁኔታ ኢኮኖሚው የወደቀበት ወቅት እንደነበረ የገለጹት ዜድ በበዓለ ሲመቱ የዋሽንግተን ዲሲ ንግድ ማህበረሰብ ትልቅ ገንዘብ እንደሰራበት ራሳቸውን ምሳሌ አድርገው ይናገራሉ።
በክሊንተን ጊዜ ይመረጥ የመጀመሪያው ጊዜ ሪሴሽን ነበረ። የሪሴሽን ጊዜ እኛ ቢዝነስ ላይ በጣም ሪሴሽን ስለነበረ በጣም ችግር ላይ ነበር ሲመጣ ማለት ነው። ከዛ ኢናጉሬሽኑ ውጪ የተወሰኑ ሬስቶራንቶች ተመርጠው ቢዝነስ ትራንሳክሽን እንዲያደርጉ ራሳቸው ሬስቶራንታቸውን እያስተዋወቁ በትንሽ ዋጋ ፕሮዳክቶች ሊሸጡ ምግብ ያው ስንሸጥ ነበርና በጣም 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 ጥሩ ገንዘብ ሰርተን ነው የገባን። በሁለት አስታውሳለሁ ትልልቅ ጥቁር ትራሽ ኮንቴነር በሳውስ ካሽ ሙልተን ገብተን ቢዝነሳችን ብዙ ቢዝነሶች አንሰራርተዋል በዛ የተነሳ እና በሁለተኛው ጊዜ ደግሞ ኢናጉሬሽን ያው መጀመሪያዎች ፓርቲፌት ስላደረግን ለሁለተኛውን ፓርቲስፔት አድርገን ነበር። ያኔ ደግሞ በቃ ሰርድ ፓርቲ ገባበት እና በቲኬት ሆነ እና የተወሰነ ገንዘብ እነሱ ያስቀሩ ነበረ። ግን ሆኖም ጥሩ ቢዝነስ ጀነሬት አድርገን ከሱ ከቢዝነሱ አንጻር።
የዋሽንግተን ዲሲ ምግብ ቤቶች ማህበር ቦርድ ሊቀመንበር እና የአሜሪካ ምግብ ቤቶች ማህበር ቦርድ አባል እንደነበሩ የተናገሩት ወይዘሮ ዘውዲቱ በዘንድሮ የፕሬዝደንት ዶናልድ ትራምፕ በዓለ ሲመት ለመሳተፍ ከየአካባቢው የሚመጡ ደጋፊዎች ለዋሽንግተን ዲሲ የንግድ ማህበረሰብ እና ለከተማው ትልቅ ገቢ ያስገኛሉ ይላሉ።
ብዙ ጊዜ ፌስቲቫል ሲሆን እንደዚህ ያ ደጋፊዎቹ በጣም ደስ ስለሚላቸው ብዙ ገንዘብ ያጠፋሉ ኢናጉሬሽን እና ለከተማው ጥሩ ነው የሚሆነው። ለዲሲ በጠቅላላ ለከተማው ጥሩ ነው የሚሆነው። እንትን ከውጭ ይመጣሉ ሰዎች መቼም በተለይ የትራምፕ ሰዎች እንግዲህ ከሌላ ስቴት ነው የሚመጡት። ያኔ ከተማው ወጣ ሬስቶራንቱም ሌላ ሆቴሉም ልዩ ልዩ ቢዝነሱም ምናምኑን አፌክት ያደርገዋል። በፖዚቲቭሊ ነው አፌክት
ደጋፊዎች ከውጭ መስኩ ላይ እንደሚያከብሩት ሁሉ በምክር ቤቱ ህንፃ ውስጥ ፕሬዚደንቱንና የምክር ቤቱ አባላት የሚቋደሱት የበዓለ ሲመቱ ምሳ ይካሄዳል። ፕሮፌሰር ብሩክ ስነ ስርዓቱን እንዲህ ይገልጹታል።
ምሳ ግብዣ ይደረጋል። ወጪውና ገቢው ፕሬዚደንት እዛ ላይ ባለቤታቸው ቤቶች የልጅ ልጆች የሀገሪቱ መሪዎች ሴኔቱ ሪፕሬዘንታቲቭስ በቃ የስቴት ገቨርነሮች ሁሉም ይገኛሉ። ኤሊቱ ላለ ያ ከተደረገ ካለቀ በኋላ 3 PM ሲሆን በኢትዮጵያ ከሰዓት 9 ሲሆን እንግዲህ ፓሬድ ይጀምራል። ይሄን በአሜሪካ ታሪክ ያለ ነው። ፕሬዚደንቱ በመኪና ብዙ ጊዜ ድሮ ሄዶ ነበረ ወይ በፈረግ ወታጅ በጥንቱ እና ፓሬዱም እስከ ዋይት ሀውስ ድረስ ከስና ፕሬዚደንቱ ወደ ቤቱ ይገባል።
ከምክር ቤቱ ውጪም እንዲሁ በተለያዩ ቦታዎችና አዳራሾች ውስጥ የበዓለ ሲመቱ ግብዣዎች ይካሄዳሉ። አሁንም ፕሮፌሰር ብሩ
ያውን ቦሎች ይኖራሉ። ብዙ ቦሎች የራት ግብዣዎች ነበር። በጣም በርካታ ሆኑ። ይሄ ደግሞ በስቴች በፈንድሬዘሮች መሳሰል ተዋቂ የአሜሪካ ሴትን ደረጃ ያደረጋል። ፕሬዚደንቱ እንግዲህ ከባለቤቱ ጋር ሆኖ እንደ መብረር በለው ከአንድ ቦታ ወደ አንድ ቦታ እየሄደ በዳንስ ይከፍታል። ታይቶ 20 ደቂቃ 30 ደቂቃ በሚቀጥለው ይሄዳል። ሂንዲ እያደረገ እስከ ንጋት እስከሚቀጥለው ገን ድረስ ያደርጋሉ።
ምን ይለየዋል ይሄ ከእስከዛሬዎቹ የበዓለ ሲመቶች? ምን የሚለየው ነገር አለ ብለው ያስባሉ?
የዘንድሮ እንግዲህ የዶናልድ ትራምፕ ሰከንድ ተርም ሁለተኛ ዙር ፕሬዚደንት ሆነው አንድ ይሄ ነው ማለት ሪኤሌክትድ የሆናቸው ተሸንፎ እንደገና ይሸ ጥቂት ፕሬዚደንት የሚባሉ ካታጎሪ ውስጥ ይገቡት። ምክንያቱም ቀደም ሲል በጆ ባይደን ተሸፈው ወጥቶ ነበረ። ሌላ ለየት የሚያደርገው ምንድን ነው? አሜሪካ ወጣት የሆነ ቫይስ ፕሬዚደንት ያለባት ጊዜ በጣም ይሄ ምክትል ዲቫንስ ኦሃዮ።
በዚህ የበዓለ ሲመት በይፋ የሚገለጹ ሌሎቹን የአሜሪካ ነባር የፖለቲካ ባህልና ወጎችን ፕሮፌሰር ብሩክ እንደሚከተለው ያብራሯቸዋል።
ሌላው እንግዲህ ባህላቸው ምንድን ነው? ሃይማኖት በደንብ አብሮ ጎን ለጎን ሁሉም ፕሬዚደንቶች ማለት ይቻላል መጽሐፍ ቅዱስ ይዘው ነው የሚሉት። ዩዥዋሊ የቤተሰብ መጽሐፍ ቅዱስ ነው። ከቤተሰብ ሲዋረድ መጣ ነው የራሳቸው ይሆናል። እንደገና ሚስቶቻቸው ባችለር ያልሆኑት ባችለሮች ነው ወንደላጤዎች ብል እና ባለቤቶቻቸው መጽሐፍ ቅዱስ ይዘው ራሳሉበት ነው። ሌላ ለየት የሚያደርገው የአሜሪካ ቺፍ ጀስቲስ ዋናው ቼሩ ጆን ሮበርትስ ናቸው። እሳቸው ናቸው አድሚኒስተር የሚያደርጉት። ስለዚህ አሜሪካኖች በጣም ሲሪየስሊ ሁኔታ ነው። አጭር ነው ነገር ግን ኢምፓክት። ሌላ በጣም በጣም አሜሪካንን አሜሪካ ያቶ ደረጃ የሚያደርገው በመጨባበጥ ነው። ስልጣን ይርን በጀነራል ስኪ በመጨባበጥ ይቅና ተባብለው ተቃቅፈው ተሳስመው ሚስቶቻቸውን ስመው ነው የሚረካክ ሰዎቻቸውን ይዘው ነው። ኦፍኮርስ ግድፈቶች አሉ።
እንደምታስተውሰው ጆ ባይደን ባሁን ገኛለው ብለዋል። ባለፈው ግን ሚስተር ትራምፕ እንደተሸነፉ አሜሪካ ታሪክ አልተለመደ አኩርፎ አልተገኘ። የራሱ አሜሪካንን ካልቸር የመጣሱ ታየው ህዝቡ ማዝኗል ወቅቱ። እንዲሁም አመጽ የአሜሪካ ጃንዋሪ 6 ቀደም ሲል ምርጫውን አልቀበልም ጆ ባይደን ማሻንቻ አግራድ ቤት ገብተው ይሄ ለአሜሪካ ሆንም ጭራሽ ቀጥሏል አልቀጥለውም ቢለውን ስናይ አምሳሌ ካሜላ ሃሪስ እንደተሸነፈች ባንቷ ስልክ ደውላ ነው ሚስተር ትራምፕ እንኳን ደስ ያለህ ብላለች። ይሄ ቲፒካል አሜሪካ ጆ ባይደንም እንኳን እንደ ብሏል እንደገና ዋይት ሃውስ ጋብዙት ትራንዚሽናል ቲም ሽግግር ቡድኖች ይቋቋማሉ ካቢኔው ለማዋቀር ለላም ሲጣን ለመረካከብ ቀደም ሲሉ ነው የሚያደርጉት የለማድረግ እኔ 100% ሬዲ ነኝ በሚል ጆባይ ጠርተው በሚገባ አድርገዋል።
ፕሮፌሰር ብሩክ ኃይሉና ወይዘሮ ዘውሊቱ ወይም ዘድ ወንድሙ የፕሬዝዳንት ዶናልድ ትራምፕ በአለሲመትን አስመልክቶ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችን ይቀጥላሉ። የትራምፕ የምጣኔ ሀብት ፖሊሲ ምን ሊመስል ይችላል? ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአንድ ቀን በኋላ ቃለ መሐላ ፈጽመው ስራቸውን በይፋ ጀምራሉ። ቀዳሚ ትኩረት እንደሚሰጡት በተጠቀሰው የምጣኔው ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተቆሟል። እንደመጀመሪያው የፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሬን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነቱ ሊባባስ ይችላል ሲሉ ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች ከአህጉራዊ ግንኙነት ይልቅም ከሀገራት ጋር የሁለትዮሽ ግንኙነት ላይ ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማየ ነው ያዘጋጀው ዘገባ ይቀጥላል።
47ኛው የአሜሪካ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሃውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ 4 አመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያ የአሜሪካ ድምጽ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የሀገር ውስጥ ኢኮኖሚ በተመለከተ ለክ እንደመጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይሄም ደግሞ የአምራች ኢንዱስትሪዎችን ወይም ማኑፋክቸሪንግ ማለት ኢንዱስትሪስ ምንላቸውን የአሜሪካ ኢኮኖሚ ሳጣ ለ3 እና 4 አስርተ አመታት ስለቆየ አሁን መልሰው ወደ አሜሪካ የማስቀበት አላማ ያዙ ነው የሚመስለው።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎችን እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰርና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ.ም ተመረጥ የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶችን ቀንሶ ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ ማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይህንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነሰው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስትሪምላይን ማድረግ አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት ሲመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የ10%፣ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ የ25%፣ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ ቃ ከውጭ ነው የምታስገባው እና የሄ ትሬድ ዴፊሲት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ ቃ ለመግዛት የምታወጣው ገንዘብና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይ መቀየር ይፈልጋል እንደ አንድ ኢኮኖሚ ዓላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድነው ሊፈጥር የሚችለው ወደ ሀገር ውስጥ የሚገቡ ቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል ወይንም ሊያባብሰው እንደሚችል ይስማኛል። አሁንም እንግዲህ በሂደት ምናየው ነው ምክንያቱም በግልጽ አናቆም አንዳንድ ሀገራት ለምሳሌ ኦሬዲ መለሳለስ የጀመሩበት ነገር አለና ምናልባትም ይሄ ኔጎሺየሽን ነው የሚለው አካሄድ እውነት ከሆነና አገራቱ ተለሳልሰው ከፕሬዝዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች የቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬትን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ይሄ ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላተሪ ከፌደራል ጫናዎች ነፃ ሆነው ማደግ መቻል የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር የተፈጥሮ ሀብት የሚያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መስፈስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ ሄኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ።
አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሼቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚነራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሺፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችለው።
አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና ድል ድንጋጌ አጓ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው ድል ካለፉት 2 ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 $10.3 ቢሊዮን ዋጋ ያላቸው ምርቶች በዚህ ድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ ድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔ የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ።
ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂንግ የሚባሉ ሀገሮች በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረዥም ጊዜ ገጽ ይህን ያህል ጨንቃል ብያ ስብ ከዛ አንጻር አይ ቲንክ አግዋን የሚያራዝኑበት አንጻር በጣም ዝቅተኛ ነው የማስበው። አግዋን የሚያራዝን ከሆነ ግን አይ ቲንክ ኢትዮጵያ መመለስ ድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ ይህን ያህል እንደምታውቀው ብዙም አይጨነቁም እና በሆነ ምክንያት ይሄ የአግዋ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለታም ውስጥ የመመለስ ድሏ ከፍተኛ ነው ብያ ስባል።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ጨምሮ ከሌሎች ሀገራት ጋር በሚኖራት ግንኙነት ዙሪያ የሚተገብሯቸው ፖሊሲዎች በመጪው ሰኞ ጥር 12 2017 ዓ.ም ቃለ መሐላ ፈጽመው ወደ ዋይት ሀውስ ለሁለተኛ ዙር የስልጣን ዘመናቸው ከተመለሱ በኋላ በሚያሳልፏቸው ውሳኔዎች የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዶች እዚህ ላይ ተጠናቀቁ። ለክርስትና እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ እያልን እዚህ ላይ እንሰናበታችሁ። ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም እኔ ደንገረመው መሰናዶውን በመምራት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች እንዲሁም ደግሞ ባልደረቦች ጋር በመሆን ነው። ሰላም ጤና ይስጥልን። ደህና ደሩ።